the voice of America. ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከህግ ማስከበሩ ባሻገር በሚል ባወጣው ሰፊ ሪፖርት የኢትዮጵያ መንግስት የጸጥታ አስከባሪዎች በኦሮሚያና በአማራ ክልሎች የከፉ የሰብአዊ መብት ጥሰቶችን እየፈጸሙ ነው ሲል ከሰሰ። ግድያ፣ ጅምላ እስርና በእስር ቤቶች ውስጥ ይፈጸማሉ ያላቸውን ጾታዊ ጥቃቶችም በሪፖርቱ አካቷል። ድርጅቱ በመንግስት በኩል ከዚህ ቀደም ከነበሩ የሰብአዊ መብቶች አያያዝ አኳያ መሻሻሎች መኖራቸውን አስታውሶ ነገር ግን በአሁኑ ሰዓት በጸጥታ ኃይሎች አማካኝነት በዜጎች ላይ የሚፈጸም አሳሳቢ ናቸው ብሏል። ሲሆን ግርማ የድርጅቱን የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌን አነጋግራ ተከታዩን አሰናድታለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በመንግስት የጸጥታ አስከባሪዎች በኦሮሚያ ክልል በመስራቅና ምዕራብ ጉጂ ዞኖችና በአማራ ክልል ሰሜን ጎንደር ዞን ውስጥ የመብት ጥሰቶች መፈጸማቸውን በመግለጽ ዛሬ ሰፋ ያለ ሪፖርት አውጥቷል። ለዚህ ሪፖርት የመረጃ ምንጭና ግብአት እንዲሆኑት 80 የጉዳቱ ሰለባዎችና የአይን እማኞችን በአካልና በስልክ ቃለ ምልልስ ማድረጉንም አስፍሯል። የድርጅቱ የሰብአዊ መብት አጥኚዎች ሰነዱን ለማዘጋጀት ቃለ ምልልስ ካደረጉ ጉላቸው ሰዎች ውስጥ 21 ሴቶች መሆናቸውን የጠቀሰው ሪፖርቱ አርሶ አደሮችና አርብቶ አደሮች፣ የንግድ ድርጅት ባለቤቶች፣ ተማሪዎች፣ የመንግስት ሰራተኞች፣ የተቃዋሚ ፖለቲካ ፓርቲ መሪዎችና መምህራን ይገኙበታል ብሏል። በተጨማሪም የሳተላይት መረጃዎች፣ የሆስፒታልና ሌሎች ሰነዶችን መመልከቱንም አስፍሯል። የኢትዮጵያ ቀይ መስቀል ማህበር የጎንደር ጽፈት ቤትና በማዕከላዊ ጎንደር ዞን የሚገኘው የሰላምና ጸጥታ ቢሮ ባልደረቦች አስተያየት እንደተካተተበትም ተጠቅሷል። በተጨማሪም በተለያዩ ቦታዎች የሚገኙ ተፈናቃዮችን ማነጋገሩን በመግለጽ ያብዛኞቹን መረጃ ሰጪዎች ከነስምና አድራሻቸው ይፋ አድርጓል። ድርጅቱ አሰባሰብኩት ካለው ከዚህ መረጃ አገኘሁት ያለው ውጤት ደግሞ በኢትዮጵያ መንግስት የጸጥታ አስከባሪዎች የኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞንና በአማራ ክልል ውስጥ ቅማንትና በአማራ መካከል በተቀሰቀሰ ግጭት የከፋ የሰብአዊ መብት ጥሰቶች መፈጸማቸውን ዘርዝሯል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሐ ተክሌ ያለ ፍርድ የተፈጸመ የሞት ቅጣት በሚለው ክፍል ውስጥ በጉጂ ዞን ውስጥ 39 ሰዎች መገደላቸውን በተመለከተ ያብራራሉ።
እዛ አካባቢ የተሰማራ ኃይል አለ፣ ህግ ለማስከበር መከላከያ ሰራዊቱ፣ የክልሉ ፖሊስ እንዲሁም የአካባቢው ሚሊሻ የቀበሌ ደረጃቸው ማለት ነው፣ እነሱ ሁሉ አሉና እነዚህም ያለ ፍርድ የሞት ቅጣት የፈጸሙት ሰዎች በተለይ ደግሞ አራቱ ሰዎች ላይ ሀርቃሎ ከተማ ላይ ለምሳሌ የመከላከያ ሰራዊቱ ነው። የአስረኛ ክፍል ተማሪ ተገሏል። ሌላው ሞተር ሚነዳ የነበረ የ21 ዓመት ልጅ ተገሏል። እነሱ ደግሞ በክልሉ ልዩ ፖሊስ ነው የተገደሉት። እነዚህ እንግዲህ የመንግስት ካላት ደረ ላይ ፊንጫዋ የምትባል ከተማ አለች፣ ዌስት ጉጂ ውስጥ ዱግዳዳዋ የምትባል ወረዳ ውስጥና 13 ሰዎች ዝም ብለው መንገድ ላይ የተገደሉት በመከላከያ ሰራዊት ተኩስ ነው።
አቶ ፍስሐ ግድያዎቹ በመንግስት የጸጥታ አካላት የተፈጸሙ በመሆናቸው ምክንያት ያለ ፍርድ የተፈጸሙ የሞት ቅጣት የሚል ስያሜን እንደሰጧቸው ተናግረዋል። 16ቱ በምዕራብ ጉጂ ዱግዳ ዳዋ ከሚባለው አካባቢ እንዲሁም ከምስራቅ ጉጂ ዞን 23 ሰዎች፣ በአጠቃላይ 39 ሰዎች መገደላቸውንም ተናግረዋል። የተገደሉት ሰዎችም ታጣቂዎች አልነበሩም ይላሉ።
ለምሳሌ አራቱ ሰዎች ምስራቅ ጉጂ ውስጥ የተገደሉትን ስናይ ከእስር ቤት ወጥተው ነው የተገደሉት። በህግ ከለላ ስር ያሉ ሰዎች ናቸው። ተጠርጥረው ታስረው ነበረ። ዘመዳሞችም ናቸው እነዚህ ሰዎች። እንግዲህ ታጣቂም ሆኖ ቢሆን የተያዙትና ታስረው የነበሩት ወንጀል ከፈጸሙ ለፍርድ ማቅረብና ተገቢውን ቅጣት ማስጣል ነው እንጂ በምሽት ከታሰሩበት አውጥቶ መግደል አይደለም። ሌላ ለምሳሌ አንደኛው አሪት የሚባለው ልጅ የተገደለው ትንሽ የከተማ ውስጥ ቀበሌ ውስጥ ነው የተገደለው እና ስልክ ይሰበሰባል እዚያ አካባቢ ስብሰባ ሲጠሩ ሚስጥር እንዳይወጣ ምንም መሰለኝ ሰራዊቱም ጊዜም ለስብሰባ የመጡት ሰዎች ስልካቸውን ይሰበስባል። ብዙ ጊዜ አይመለስላቸውም፣ ግን በዛ ወቅት እንግዲህ በነበረው ኦገስት ላይ ነው ስልካቸው ተሰበሰበ። ተሰብስቦ እያለ እና ስብሰባው እየተካሄደ እያለ ስልኩ ጠራ። ስልኩ ሲጠራ የማን ነው ስልክ ተባለ። አይ የኔ ስልክ ነው ብሎ ሲወጣ መድረክ ተጠራና ደናዙር ተብሎ ነው በዛው በህዝብ ፊት ነው የተገደለው። ቤተሰቦቹ ባሉበት ነው የተገደለው። ሌሎቹም እንደዚሁ ፊንጫዋ ከተማ መሀል ላይ ጠራራ ፀሐይ ነው የተገደሉት። እንደዚሁ ለእርሻ የሚሄዱ ሰዎችም ለሶስት ሰዎች እንደዚሁ የተገደሉ አሉ። ኑራውንባ የሚባል ቀበሌ ምስራቅ ጉጂ ውስጥ እና እነዚህ ሲታይ ቀጥታ ከመንግስት ሰራዊት ጋር ጦር ገጥመው ተኩስ ተካፍተው አይደለም እነዚህ የጠራ ናቸው። በዚያ ሁኔታ የተገደሉ ሊኖሩ ይችላል። ያ ህግ ማስፈጸም ነው ልንል እንችላለን።
የኢትዮጵያ መንግስት በተለይም የኦሮሚያ ክልል መንግስት በመስራቅና በምዕራብ ጉጂ ዞኖች የኦነግ ሸኔ ብሎ የሚጠራቸውና እነሱ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት የሽምቅ ተዋጊዎች በአካባቢው ላይ የሰብአዊ መብት ጥሰት እንደሚፈጽሙ ከመንግስት ታጣቂዎች ጋርም ጦርነት እንደሚገጥሙ በመግለጽ መንግስት የአካባቢውን ደህንነትና ሰላም ማስከበር ላይ መሆኑን በየጊዜው ሲገልጽ መቆየቱን ጠቅሰን ድርጅቱ ሪፖርቱን በሚያጠናቅርበት ጊዜ እነዚህን ሁኔታዎች አልተመለከተም ወይ? ለምንስ በሪፖርቱ ላይ አልተካተቱም ብለናቸው ነበር። አቶ ፍስሀ፣
አምነስቲ ኢንተርናሽናል እንግዲህ የሰብአዊ መብት ድርጅት ነውና ጥናቶቻችንም ያቀረባቸው ሪፖርቶች በሰብአዊ መብት ህግ ፍሬም ማዕቀፍ ውስጥ ነው የሚቀርቡትና እነዚህ የታጠቁ ኃይሎች የሚፈጽሟቸው ወንጀሎች ካሉ በወንጀል ህጉ መሰረት ነው መታየት ያለበት። ይህንን ደግሞ የማስከበር ኃላፊነት የማን ነው? የመንግስት ነው። ስለዚህ እኛ ወንጀሎችን አይደለም ሪሰርች የምናደርገው፣ ወንጀል የመከላከል ሂደቱ ምን ያህል ከሰብአዊ መብት ስታንዳርድ ጋር ይሄዳል ነው የምንለው። እና እነዚህ የታጠቁ ኃይሎች የፈጸሟቸው የተባሉ ድርጊቶች አሉ፣ ሰዎችን መግደል፣ ንብረት መዝረፍ፣ ጸጥታ ኃይሉ ላይ መተኮስ እና መግደል፣ እነዚህ ነገሮች ተፈጽመዋል። እሱ ጥርጥር የለው። ያ ግን የሰብአዊ መብት ጥሰት ነው፣ ምክንያቱም የመንግስት አካላት አይደሉም፣ የወንጀል ድርጊት ነው። ያን የወንጀል ድርጊት ለመከላከል የሚወሰዱ እርምጃዎች ልክ ናቸው። መንግስት የሚያደርገው እነዚህን አካላት ለመቆጣጠር የሚያደርገው ነገር በህግ ማስፈጸም ማዕቀፍ ውስጥ እስከሆነ ድረስ ልክ ነው። ግን አሁን እኛ የምንለው የተወሰዱት እርምጃዎች ከዛም ያለፉ ናቸው፣ ግን የበላይነት የማረጋገጥ የራሱ ሂደት አለው። ለምሳሌ የታሰረ ሰው መገደል የለበትም። የታሰረ ሰው ደግሞ በአጭር ጊዜ ውስጥ ክስ ሊመሰረትበት ይገባል። የታሰሩትን ሰዎች ካየን ለምሳሌ በሙሉ ክስ አልቀረበባቸው። አምስት ወር ምናምን ሲታሰሩ ከአካባቢያቸው ተወስደው ጦር ላይ ሰንቀሌ ሲቆዩ አምስት ወር እና ከዛ በላይ ሲቆዩ ክስ አልተመሰረተም። ለምን እንደታሰሩም አይታወቅም። ሸኔን ትቀልባለህ የሚል ጥርጣሬ ነው። ወንጀል ከፈጸሙ ክስ መስርቶ ማስፈረድ ነው እንጂ እንደዚህ አይነት የተራዘመ እስር መፈጸም አይደለም። ቶርቸር የተደረጉ ሰዎች አሉ።
በተጨማሪም የጅምላ እስር እንዳለና በእስር ቤቶች ውስጥ ያለው ያያያዝ ሁኔታ የሰዎችን ሰብአዊ ክብር በሚያጓድል መልኩ መሆኑን የጠቀሱት አቶ ፍስሀ በሁለት ሴቶች ላይ ጾታዊ ጥቃትና ሙከራ መፈጸሙን ያስረዳሉ።
ተያዘች፣ ቀበሌ ባለስልጣኖች ናቸው ያየዋት። በስልኳን አዩና አንቺማ ብዙ ከሸኔ ጋር እንደዚህ ስታረጊ ነበር፣ ይህንን ነገር ለመከላከያ ሰራዊቱ ከሰጠ ነው ይገሉሻል፣ ለዛ እንዳናረግ እዚህ ማደር አለብሽ፣ ከኛ ጋር መተኛት አለብሽ ብለው ሁለት የቀበሌ ሚሊሻና የጸጥታ ኃላፊዎች ለሊቱን ሙሉ አብራቸው እንድትተኛ አስገድደዋት ነበረ። ግን ከዛም በኋላ እንደገና መልሰው እንድትታሰር ለመከላከያ ሰራዊት ነው የሰጡት። እና ሀርቀሎ ከተማ ላይ እንደዚሁ የተፈጸመ ጾታዊ ጥቃት አለ።
በሌላ በኩል በዚህ ሪፖርት ላይ በአማራ ክልል ውስጥ በቅማንትና በአማራ መካከል በነበሩ ግጭቶች ተፈጠሩ የተባሉትን የሰብአዊ መብት ጥሰቶች አቶ ፍስሀ ያስረዳሉ።
ቅማንት ላይ ለረጅም ጊዜ የቆየ አለመግባባት አለ። ለራስ አስተዳደር እንፈልጋለን ብሎ ከ2015 ጊዜ ጀምሮ ግጭት እንደነበረ ሰብአዊ መብት ኮሚሽኑም በኢትዮጵያ ሰብአዊ መብት ካውንስል ጉባኤም ሪፖርት ተደርጓል። ለረጅም ጊዜ ግጭቱ የነበረው በቅማንት ኮሚቴ በሚባሉት እና በክልሉ ልዩ ኃይል ፖሊስ መካከል ነበረ። ከ2018 ከመስከረም ጀምሮ ደግሞ በነበረው ጊዜ ላይ በእርስ በርስ ብሔር ግጭት አዘን ብሎ መልኩን ቀይሮ ማለት ነው መተማ ላይ ለምሳሌ በ2011 ጥር ላይ ማለት ነው በ2019 ጃንዋሪ ላይ መተማ ውስጥ ቅማንት ሰፈር የሚባል ቦታ አለ። ያን አካባቢ ፋኖ የሚባሉ ወጣቶች ራሳቸውን እንደዚያ ያደራጁ ሰዎች አካባቢ ሚሊሻ አንድ ላይ በመሆን ያንን ሰፈር ከበው ጥይት በቦምብ እና በሌላ ድምጽ በሌላቸው መሳሪያዎች ጉዳት አድርሰዋል። ያ ጉዳት ሲደርስ አካባቢው ላይ መከላከያ ሰራዊት አለ እየተደወለ ሲነገረው ነበር፣ ግን ኃይል የለንም ትዕዛዝ አልመጣም እያሉ ለማስቆም ፈቃደኛ አልነበሩም። ለዚያ ጥቃት 58 ሰዎች ከ24 ሰዓት ባልሞላ ጊዜ ውስጥ ተገለዋል። ብዙ ሰዎች ቆስለዋል፣ ብዙ ንብረት ጠፍቷል። እና እነዚህ የተገደሉ ሰዎች አንድ መቃብር ውስጥ ነው ጠቅላይ ሃይማኖት ቤተክርስቲያን ከተማ ውስጥ የተቀበሩት። ያ ደግሞ ግጭት እንደዚሁ በዚሁ አመት መስከረም ላይ ከመስቀል በኋላ ባለው ጊዜ ላይ ወደ አዘዙ፣ ከዛ በኋላ ደግሞ ወደ ጎንደር ከተማ ገብቶ እና ጎንደር አዋሳኝ አካባቢ ገብቶ እንደዚሁ ሰራዊት ባለበት ክልሉ ፖሊስ መከላከል ሳይሆን እንዲያውም ለአንድ ወገን ወግኖ እነዚህ የቅማንት ሰዎች ላይ ጥቃት የማድረስ ነገር ነው የነበረው። እና ብዙ ሰዎች ሞተዋል፣ ብዙ ሰዎች ተፈናቅለዋል። በተፈናቀሉበትም ከፍተኛ ችግር ውስጥ እንዳሉ አይተናል። ብዙ ሰዎች በጣም አስቸጋሪ የሆነ ኑሮ እየኖሩ ነው።
አቶ ፍስሐ በዚህ ግጭት አካላቸው ተጎድቶና ንሯቸው ተቃውሶ በከፍተኛ ችግር ውስጥ የሚገኙ ዜጎችን ሁኔታ በአካል በመገኘት የተመረመረና በቪዲዮና በምስል ጭምር የተያዘ ማስረጃ እንዳለ ገልጸዋል። የአማራ ክልል መንግስት ለግጭቱ መነሻና መባባስ ከኋላ የሚደረግ ግፊት እንዳለ በመግለጽ ከዚህ ቀደም መናገሩን አስታውሰን በተጨማሪ ደግሞ ጉዳቱ የደረሰው ከሁለቱም ወገን እንደነበር በወቅቱ ይወጡ የነበሩ ዘገባዎችን ጠቅሰን ጠይቀናቸው ነበር።
የብቃላ ጥቃቶች የተፈጸሙባቸው አሉ። ሪፖርታችን ውስጥም የተወሰኑትን አካተናል። የተፈናቀሉ ሰዎች አግኝተናል። ጎንደር አካባቢና ከጎንደር ውጭም የተፈናቀሉ ከአብዛኛው የተፈናቀሉ የአማራ ሰዎች እንዳሉ አይተናል። እሱን ኢንክሉድ አድርገን ውስብስብ ነው ይሄ ነገር እና ብዙ የሚነገሩ ትርክቶች አሉ። አንደኛው ህወሓት ይደግፋቸዋል እንደዚህ ነው ምናምን ይባላል። ይሄ ከተደረገ ይሄን መከላከል ያለበት ማለት መንግስት ነው። እንደዚህ ተደራጅተው መሳሪያ ይዘው እንደዚህ አድርጓል የሚለው ነገር ካለ እነዛን ለህግ ማቅረብ ነው። እስካሁን እንግዲህ በህግ የቀረበ ሰው የለም። በእናውም በተባሉት ወንጀሎች ላውንቸር አላቸው፣ ከባድ መሳሪያ አላቸው ምናምን የተባላል። እነሱን አንስቶ ህግ ማቅረብ እና እነሱን ማስፈረት ነው እንጂ ጉዳዩን ወደ ህዝብ ደረጃ አውርዶ እርስ በርስ ግጭት መፍጠር አይደለም። ይህን መፈጸም ያለበት የመንግስት አካል አለ፣ ፖሊስ አለ፣ የጸጥታ አካላት አሉ። እንደዚህ የሚያደርጉ ሰዎችን ማቅረብ ነው። በዛ ውስጥ የተከሰሰ ሰው እስካሁን አላየ። ይህን አድርጓል ከተባለም ደግሞ በመንግስት ደረጃ ክልሎች መካከል እንደዚህ አይነት ግጭት ካለ የፌዴራል መንግስቱ ይህንን ትክክል ገብቶ እንደ ማርገብ እና ህግ የማስፈጸም ስራ መስራት ነው።
አቶ ፍስሐ የእርሳቸው ተቋም የሰብአዊ መብት ተከራካሪ እንደመሆኑ መጠን የሚቆመውም የሰብአዊ መብታቸው ለተጣሰባቸው መሆኑን ገልጸው አንድ መንግስት በየትኛውም ሁኔታ ውስጥ ቢሆን የጸጥታ አስከባሪዎች ሁሉንም ሰው በእኩል በማየት የሰብአዊ መብት ጥሰት አለመፈጸማቸውን ማረጋገጥ አለበት ይላሉ። የብሔርና የእርስ በርስ ግጭቶች ሲፈጠሩ ህግ ማስከበር እንጂ አንዱን ለአንዱ ወግኖ ግጭቱን ከተቀላቀለ የሰብአዊ መብት ተጥሷል ማለት ነው ይላሉ። ስለዚህ የድርጅታቸው ሪፖርት ትኩረት ያደረገው በመንግስት የጸጥታ አካላት የተፈጸሙ ጥቃቶችና የጸጥታ አካላቱ ማስቆም ሲችሉ ባለማስቆም የተፈጸሙ ጥሰቶችን ነው ብለዋል። ለመንግስት የሰጡትም ምክረ ሐሳብ አለ።
እንደኛ ያየነው ነገር አሁን ከተጀመረው የፖለቲካ ተሐድሶ በፊት የተፈጸሙ ጸጥታ ኃይሉ የተፈጸሙ የመብት ጥሰቶች አሉ። ብዙዎቹ ተጠያቂ ያልተደረጉ የጸጥታ ኃይሉ ያን ሳይደረግ ነው ይሄ የተፈጸመው እና ለበፊቱ ለተፈጸሙ ጥሰቶች መቋጫ ሳይበጅላቸው መቅረቱ እንዲያውም የጸጥታ ኃይሉን አጀግኖታል። በተመሳሳይ መልኩ እንዲቀጥል እና እንኳ ለውጥ አለ ቢባልም ጸጥታ ኃይሉ ግን በዛው መንገድ ነው የቀጠለው። ምን አሁን ያየናቸው ነገሮች እንግዲህ በፊት ከ2018 ተፈጸሙ የነበሩ ነገሮች ናቸው እና እኛ ምንድነው ያየነው ቀጣይነት አላቸው። ስለዚህ ለዚህ ነገር መቋጫ እንዲኖረው እሽክርክሮሽ እንዲቆም ወንጀል የፈጸሙ ሰብአዊ መብት የፈጸሙ የጸጥታ ኃይሎች ለፍርድ መቅረብ መቻል አለባቸው። አሁን ለሚፈጸሙት ደግሞ መንግስት ኢሚዲየትሊ ማስቆም አለበት። ግን ማስፈጸም አንድ ነገር ነው፣ ሰብአዊ መብት ጥሰት ማድረግ ደግሞ ሌላ ጉዳይ ነው እና በተለይ ያለ ፍርድ ሰዎችን ሞት መቅጣት፣ በተገቢነት በሌለው ሁኔታ ሰዎችን አስሮ ማንገላታት፣ ፍርድ ቤት ሳያቀርቡ እንደፈለጉ ከአንድ ቦታ ወደ አንድ ቦታ ወስዶ እስከ 5 ወር መቆየት ተገቢነት የለውም፣ መቆም አለ። በተጨማሪ ደግሞ የጸጥታ ኃይሎችን እዛ ላይ አተኩሮ የእነሱን የሰብአዊ መብት አያያዝ የሚከታተል አንድ ተቋም መኖር አለበት። ሌሎች ሀገሮች ላይ ያሉ እንደ አፍሪካ፣ ኬንያ በገሩ ልዩ ጎረቤት ሀገር ማለት እንደዚህ አይነት ተቋሞቶች አሉ። በተወሰነ ደረጃ ውጤት አላቸው እና የጸጥታ ኃይላትን የሚፈጽሙትን ጥቃት እና የሰብአዊ ጥሰት የተከታተለ የሚቆጣጠር አካል መኖር አለበት እና ጠቅላይ ሚኒስትሩም ሆነ መንግስት እንዲያስፈጽሙት ነው የምጠይቀው። ግን
ድርጅቱ ባጠናቀረው ሪፖርት ላይ መንግስት ምላሽ እንዲሰጠው ለሰላም ሚኒስቴር፣ ለመከላከያ ሚኒስቴር፣ ለፌዴራል ጠቅላይ አቃቤ ህግ፣ ለፌዴራል ፖሊስ ኮሚሽን እና ለአማራና ለኦሮሚያ ክልል ባለስልጣናት ጥያቄን አቅርቦ ከአማራ ክልል በስተቀር ምላሽ ማግኘት እንዳልቻለ በሪፖርቱ ላይ አስፍሯል። በእኛም በኩል በዚህ ሪፖርት ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ ሰብአዊ መብት ኮሚሽን ምላሽ ለማግኘት ያደረግነው ጥረት ኃላፊዎቹ ስብሰባ ላይ በመሆናቸው ምክንያት ሳይሳካልን ቀርቷል። ነገር ግን ምላሻቸውን እንዳገኘን ይዘን እንመለሳለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ማምሻውን በትዊተር ገጻቸው ላይ አንዲት መልእክት አስፍረው ነበር።
የለውጡ ጉዞ ረጅምና ወጀብ የበዛበት ነው። እየተንቀሳቀስንበት ያለነው ሁኔታም የተለያዩ ጥቅሞች ባሏቸው ብዙ አካላት ምክንያት ሁልጊዜ የተወሳሰበ ነው። አዎንታዊ ለውጦችን ትዕግስት የሌላቸው አይጨብጧቸውም፣ አይደርሱባቸውም። ለዚያ ጉዞ ቁርጠኛ ይሆኑ እንጂ በየዕለቱ ለብሔራዊ አንድነት ጥቅምና በአብሮነት ለመጣመር ተግቶ መስራትን ይጠይቃል። የኢትዮጵያን ብልጽግና በማይፈልጉት አጀንዳ አንስተናከል
አምነስቲ ኢንተርናሽናል ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በጣም ብዙ የሰብአዊ መብት መሻሻሎች እንዳሉ በመጥቀስ ይህ እንዲቀጥል ደግሞ ሳይታክቱ ለሰብአዊ መብት መከበር መስራት እንደሚያስፈልግ ምክረ ሐሳብ ለግሷል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።